ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት አብራችን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ማህበረሰባችን ያው በክፋትም ላይሆን ይችላል ግን ለራስ ብቻ ትኩረት በመስጠት ሌላውን መርሳት የተጎዳን ማህበረሰብ መተውና መርሳት ላይ ያተኩራልና አንድ የጎዳና ልጅ ላይ ነው ታሪኩ የሚያጠነጥነው።
የሰማችሁት ጋዜጠኛና የፊልም ባለሙያውን ማንተጋፍቶት ስለሽን ነው። ማንተጋፍቶት ማህበረሰባዊ ንቃት ላይ የሚያተኩሩ አጫጭር ፊልሞቹ በዓለም አቀፍ መድረኮች ታይተው አድናቆትን አትርፈዋል። ስለ ቅርብ ጊዜ ስራዎቹና ተያያዥ ጉዳዮች በምሽቱ ያጋረናል። በሌላ ጉዳይ ደግሞ
ያው ደስ የሚል ስሜት አለው። ያው እግዚአብሔር ይመስገን በዚህ ቀልብ ሁለት ዓመት መተም ደግሞ እንደዚህ መተዋወቅ መቻል ትልቅ ነገር ነው።
በዳካር ሴኔጋል በዚህ ሳምንት መግቢያ ላይ በተካሄደው የ2023 የአፍሪማ የሙዚቃ ውድድር ላይ አሸናፊ ከሆኑት መካከል አንዱ የሆነውን ካስማሰን የሰማ ነው የምሽት እንግዳችን ነው። ቆየት ብሎ ይቀላቀለናል። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ዛሬ ምሽታችንን የምንጀምረው ነዋሪነቱን በጀርመን ሀገር ካደረገ ጋዜጠኛና የፊልም ባለሙያ ጋር በምናደርገው አጭር ቆይታ ነው። ማንተገፍቶ ስለሺ ከዚህ ቀደም ግርታ በተሰኘ ፊልሙ የዛንዚባር ፊልም ፌስቲቫልን የአጭር ፊልም ዘርፍ ያሸነፈና የአፍሪካ ኦስካር እየተባለ የሚጠራው የፓን አፍሪካ ፊልምና ቴሌቪዥን ፌስቲቫል እጩ ባለሙያ ነው። በተለይ ማህበረሰባዊ ንቃት ላይ በሚያተኩሩ አጫጭር ፊልሞቹ ትኩረትን የሳበው ማንተጋፍቶት በቅርቡ የበረንዳው ንጉሥ የተሰኘውን ፊልሙን ለእይታ አቅርቧል። በካሊፎርኒያ በነበረው ሲሊከን ቫሊ የአፍሪካ ፊልም ፌስቲቫል ላይ ፊልሙ ለእይታ ቀርቦ ነበረ። ስለ አዲሱ ፊልሙ ትኩረትና ስለ ሌሎች ወጣቶችና ፊልሞችን ስለሚመለከቱ ጉዳዮች አጭር ቆይታ አድርገናል። በመቀጠር ይቀርባል። ጋዜጠኛና የፊልም ጥበብ ባለሙያ ማንተጋፍቶት ስለሺ፣ በአሜሪካ ድምፅ አድማጮች ስም በመጀመሪያ አስቀድሜ በእጅጉ አመሰግናለሁ።
ሀብትሽ፣ እኔም በጣም አመሰግናለሁ ስለደወልክልኝ።
እንግዲህ በቅርቡ ለተመልካች ያቀረብከው ፊልም የበረንዳው ንጉሥ ወይንም ኪንግ ኦፍ ዘ ስትሪት ይሰኛል። የዚህኛው ፊልምህ ትኩረት ምንድን ነው? ከፊልሙ ጋር የተያያዙ የተወሰኑ ጉዳዮችን እስቲ አስቀድመህ አጋራን።
እሺ ሀብትሽ፣ ያው እንደምታውቀው ብዙ ጊዜ ትኩረት የማደርገው ማህበራዊ ጉዳዮች ላይ ነው በአብዛኛው ለማተ ኮር የምሞክረው። እዚህኛው ፊልም የኪንግ ኦፍ ስትሪት በእንግሊዝኛው ነው የተባለው። ያው ውጭ ሀገር የተለያዩ ቦታዎች ላይ ለማቅረብ ስለፈለግኩ ነው እንግሊዝኛ ርዕስ የሰጠሁት። በአማርኛው አንተ እንዳልከው የበረንዳው ንጉሥ ነው። የማህበረሰብን ቸልተኝነትን ለማሳየት ነው የፈለግኩት በዛ ፊልም ላይ። ማህበረሰባችን ያው በክፋትም ላይሆን ይችላል ግን ለራስ ብቻ ትኩረት በመስጠት ሌላውን መርሳት የተጎዳን ማህበረሰብ መተውና መርሳት ላይ ያተኩራል እና አንድ የጎዳና ልጅ ላይ ነው ታሪኩ የሚያጠነጥነው። ልጁ ቁጭ ብሎ ያልማል። የሚያልመው እንደ ንጉሥ ሆኖ ማለት ነው። በእድሜው ልክ ሌሎቹ ጓደኞቹ የበረንዳው ልጅ ተዳዳሪ ልጆች እንደሱ የንጉሥ አገልጋዮች ሆነው እየበሉ እየጠጡ እየተዝናኑ ነው የሚያስበው እና ህልሙም ይቀማል በድንገተኛ ዝናብ ማለት ነው። ጥላ ያጣል። ሰው በየሞቀ ቤት ውስጥ ነው ያለው። በኋላ ላይ ግን ይሄ ልጅ የአንድ ቤተሰብ አባልን ልጅን ከአደጋ ያድናል። ግን የሚደርስበት መጨረሻ ላይ እሱ ላይ የሚደርስበት ነገር ነው ጥያቄው ያለው ፊልሙ ላይ። በአጠገባችን ያሉ ነገሮችን እንረሳለን፣ ችላ እንላለን አይነት ነው ፊልሙ ዋና ማጠንጠኛው።
እንግዲህ ማንተጋፍቶት ከዚህ ቀደም የአፍሪካ ኦስካር እየተባለ በሚጠራው የፌስፓኮ የፊልም ፌስቲቫል ላይ እጩ የሆነ ግርታ የሚል ፊልም ለእይታ አቅርባል። መልካም ምላሽ ያገኘ ፊልም ነበረ። አሁን ደግሞ የበረንዳው ንጉሥም እንዲሁ በተለያዩ ፌስቲቫሎች ላይ እየታየ ይገኛል። ማህበረሰባዊ ሀተታ ወይም ሶሻል ኮሜንትሪ ላይ ታተኩራለ በፊልምህ። የማህበረሰብ እይታን መፈተሽ ለምንድን ነው እንደ ዋና ግብህ አድርገህ እየተንቀሳቀስክ የሚገኘው እንደ አንድ ፊልም ሰሪ?
እንግዲህ እኔ በዚህ ላይ መንደርደር የፈለግኩት ለምንድን ነው፣ ሌሎች ፊልሞችን መስራት ይቻላል። አሁን ሌሎቹ የደረሱበት ደረጃ ገና አልደረስንም ብዬ አስባለሁ። ማህበረሰብ ነክ ላይ ብቻ እንዲያተኩርም አልፈልግም። አልፈልግም ወደፊት ግን የኖርኩበትና ምን ኖርበት ውጭ ሀገር ብኖርም ያደኩት ትልቅ እስኮንድረስ ይኖርኩት ኢትዮጵያ ውስጥ ነው አዲስ አበባ ነው ኑሯችን የታወቀ ነው እና አንድ የጥበብ ሰው ደግሞ ማህበረሰቡን ራሱን ይዞ መውጣት አለበት በማህበረሰቡ ውስጥ ማህበረሰባዊ ችግር ብቻ አይደለም ያለው እነሱ መስራት ይቻላል ሌላ ውበትን ራሱ ማሳየት ፊልም በነገራችን ላይ ማህበረሰብን ብቻ አንተ ማለት ሳይሆን ዝም ብለ ውበትን መግለጽ ውበት በተለያየ መልኩ ሊሆን ይችላል እዛ ጋር ለመድረስ ብዙ ሙከራዎች ማድረግ ይፈልጋል በዛ ላይ ደግሞ አጠገባችን ያለው የምንኖርበት የህብረተሰባችን ችግርን ማሳየቱ ይቅደም በሚል ነው በዛ በፊልም ለማሳየት ሙከራ ያደረገው ያው ለምምር ላይም ስለሆንኩ ማለት ነው በአንድ ጊዜ ሙሉ ፊልም ተነስተው ይሰራል እኔ እንደዛ ትክክል ነው በያላስም ብዙ ሙከራ ማድረግ ያስፈልጋል ባይልኝ በተለያዩ አጫጭር ፊልሞችም ይሁን በሌሎች ፊልሞች መሞከር ያስፈልጋል ሙከራ ላይ ነኝ ሙከራዬን ደግሞ በደንብ ማጥንጠንም ፈልገው ማህበረሰቡን ይነካ የሚችል ነገርና ማህበረሰቡንም ሊያሳይ ሊያንጸባርቅ የሚችል ነገር በዛ ምክንያት ነው ወደዛ ላተኩር ይችላልኩ
ሌላው ጉዳይ እንግዲህ ማንተጋፍቶት በጋዜጠኝነትና ፊልም ዘርፍ ውስጥ ነው እየተንቀሳቀስክ የምትገኘው ሁለቱ ዘርፎች የሚደጋገፉበትም የሚቃረኑበትም አፍታ አለ በተለይ ደግሞ ጋዜጠኝነት ከጥሬ ሀቅ ጋር የሚገናኝ ሙያ ነው ፊልም ደግሞ የተወሰነ ሐሳባዊነት የራሳችንንም ደግሞ ህልም አካተንም የምንገልጽበት ከሞላ ጎደል ነጻ የሚባል አይነት ሙያ ነው አንደኛው ሙያ ለአንደኛው በምን መንገድ ተጠቀመህ በምን መንገድ ስፈተነህ
ወነተን ነው በጣም ከባድ ነው በጣም የሚፈትን አይነት ነገር ነው አንተ እንዳልከው ፊልም ነፃ ነው ነፃ ምናብ ነው አምሮ የሚወልደውን ውስጥ ያለውን ነገር ነው መታንጸባርቀው ምንም የሚገድብ ነገር የለም እንደፈለክ ነው የምትሄደው እዚህኛው ጋር ስትመጣ ግን ሀቅና ሀቅ ነው አንዱ አንዱ ሊረዳ የሚችለው ምንድነው በፊልም ላይ ያለኝ ልምምድና ሙከራ ወደዚህኛውም ስትመጣ ወደ ሚዲያው ላይ ቴክኒካዊ የሆኑ ነገሮችን ወደዚህ አመጣለሁ ለምሳሌ ፊልሞችን ሰራለን የቪዲዮ ፕሮግራሞች አሉን እንዲሁም የቴሌቪዥን ፕሮግራሞች አሉን እነዛ ነገሮች ከፊልም ጥበብ ላይ ያሉት ነገሮች ወደዚህ አመጣቸዋለሁ ብዙ ጊዜ ይጠቅመኛል ያንን ከጋዜጠኝነቱ ደግሞ ጋዜጠኛ የሆነ ሰው ይጽፋል ያነባል ይከታተላል ነገሮችን የሚያይበትም አቅጣጫ በጣም ጥልቅ ነው ብዙ ጊዜ በደም በትክክል ወደ ጋዜጠኝነቱ ልግባ ያለ ሰው ያ ወደ ዚኛው ስትመጣ ወደ ፊልም ስትመጣ ማህበረሰብ ነክ ነገሮችን ስትሰራ ደግሞ ምን ያህል በምናባዊ ቢሆንም በጣም የለየለት ምናባዊነት ሳይሆን ማህበረሰባዊ ነገሮችን በትክክል እንዴት አንጸባርቀው የሚለው ነገር ይመጣል የሚጋጨም ነገርም አለው በተለይ ግለሰቡ ያ የሚሰራው ሰው ሁለቱን መለየት ካልቻለ ማለት ነው በኔ በኩል እንደምታውቀው ዶች ቬል ላይ በጋዜጠኝ እንሰራ በራሱ የተለያዩ ነገሮች ነው ምን ሰራው እናንተ ጋም ታቋለ ደ ፕሮግራም አቅራቢ ሆነን እንቀርባለን ፕሮግራም አቅራቢ ከዛ ደግሞ ዜና አንባቢ እንሆናለን ከዛ ደግሞ ሌሎች ስፖርት ፕሮግራም ሰራለው ሌላም አይነት ፕሮግራሞችና እያንዳንዱ መርሃ ግብር የየራሱ አይነት አቀራረብ አለው ያንንም መለየት ከቻልክ ያኛው ደግሞ ሙሉ ለሙሉ ምን አባይነቱ የለየለት ስለሆነ አደጻውነት ሰራለ ምንም የሚገድብ ነገር የለም ወደዚህ ስትመጣ ደግሞ የሚይዙ ነገሮች አሉ እነሱ መስመሮች ተበቀት ጓዛለ
በርካታ ወጣቶች ወደ ፊልም ዘርፍ መግባት ይፈልጋሉ አንተ ደግሞ በተለያዩ የፊልም ፌስቲቫሎች ላይ ከመላ ዓለም የተውጣጡ ወጣት ፊልም ሰሪዎችን የማግኘት እድሉን አግኝታል ብዬ አስባለሁ እነዚህ ወጣቶች በተለይ ኢትዮጵያ ውስጥ ነው የሚያዳምጡን ምን አይነት ክህሎቶችን ማዳበር ይኖርባቸዋል በጣም ውድድር በበዛበትና ፈታኝ በሆነው የፊልም ዘርፍ ውስጥ የተሻለ ድምጽ እንዲኖራቸው የተሻለ እይታ እንዲኖራቸው
ኢትዮጵያ ውስጥ በነገር ላይ እኔ እድለኛ ነኝ ብዬ ነው እግዚአብሔርን አመሰግናለሁ ምክንያቱም እድሉን ስላገኘው ነው ወደዚህ የመጣው ነው ዝም ብዬ እድልም ስላለኝ ብቻ አይደለም ስሞክርም ነው ወደ ፌስቲቫሎቹ የሄድኩት ግን ያለውበት ቦታ የተመቸ ስለሆነ ተመቻችቶ ሊሆን ይችላል ኢትዮጵያ ውስጥ ግን እኔን ቶ ከብዙ ባለሙያዎች የበለጠ እውቀት ያላቸው ወጣት ልጆች አሉ በጣም ጎበዝ ልጆች በጣም የሚደንቅ አይነት ችሎታ ያላቸው ልጆች እነዚህ ልጆች እድሉን አላገኙም እንጂ እድሉን ቢያገኙ ከማንም በላይ የሆኑ እውቀት አላቸው ሌላው ዓለም ሁሉ ይበልጠናል ብለው ብቻ ማሰብ የለባቸውም ብዬ ነው መልእክት ማስተላልፈው ችሎታው አለ እዛ ጋር በጣም ብቁ የሆነ እውቀት አላቸው ያንን ግን እንዴት አድርገው ወደ ዓለም አቀፍ ገበያ እናምጣው በሙዚቃው ብትሄድ ሰሞኑን የሆነውን ነገር አይተሃል በአማርኛም በኦሮምኛም በተለያየ ቋንቋ ላይ እንዴት በምስራቅ አፍሪካ ለኢትዮጵያ ጥሩ ደረጃ ላይ እንደደረሰች ራሳቸውን ችለው ስለመጡ ራሳቸው ለየት ብለው ስለመጡ መድረኩን አግኝተውታል ወደ መድረኩ ካልመጣህ ግን በአንድ ቦታ ተወስነ ነው የምትቀረውና ኢትዮጵያ ውስጥ እውቀቱ አለ በነገር ላይ በዚህ አጋጣሚ ልነግርህ የምፈልገው የዶች ቬለ ሽልማት አድርጎ ነበር ለተለያዩ ለፊልም ባለሙያዎች ኢትዮጵያ ውስጥ ላሉ ሽልማት አድርጎ ጓል እና መጀመሪያ ሲመጡ እኔን ያናገሩኝ የአካዳሚው ሰዎች የፊልም እዛ ውስጥ አሉና ምን እናድርግ ኢትዮጵያ ላሉ ሰዎች ሄደን ስልጠና እንስት መስጠት እንፈልጋለን እንደው በትተባበረም ምናምን አሉኝ። ከዛ እኔ ደግሞ ስመለከት አሁን እንዳልኩ ነው በርግጥ ስልጠና ያስፈልጋል ሁላችንም በየጊዜው ስልጠና ያስፈልገናል ግን ኢትዮጵያ ውስጥ እውቀቱ ያላቸው ወጣቶች ብዙ አሉ። እነሱ የሚፈልጉት ኤክስፖዠር የሚባለው ነው መታየት እድሉን ነውና እሱን እድሉን ስጧቸው በገንዘብ ደግፏቸው በሌሎች እንደዚህ የፌስቲቫል ለክ ነገሮች ላይ አማክሯቸው እሱ ይሻላል አልኳቸው። ማስተዋቂያውን አወጡ የተወሰኑ ታዋቂ የፊልም ሰዎች ጨምሮ ኢትዮጵያ ውስጥ ሌሎች ሰዎችም እንደዚሁ በዶክመንታሪም በፊቸር ፊልምም ረጃጅም ፊልም ላይም ፕሮጀክታቸውን ሰተው እየሰሩ ነው እና እንዲህ አይነት ነገሮች ነው የሚያስፈልገው ለኢትዮጵያ። ኢትዮጵያ ውስጥ ያሉ ወጣቶች በአለም ላይ መምጣት እንችላለን ብለው እይታቸውን ማስፋት መቻል አለባቸው።
ጋዜጠኛና የፊልም ባለሙያውን ማንተጋፍቶት ስለሽን በእጅጉ አመሰግናለሁ። በነገራችን ላይ ከማንተጋፍቶት ጋር ያደረግነው ቃለ ምልልስ በዚህ አላበቃም። ሙሉ ክፍል በነገ ምሽት በሚደመጠው የጋቢና መዝናኛ መሰናዷችን ላይ ይደመጣል። አብራችሁ እንድትቆዩ ካሁኑ ጋብዛለሁ። ወደ ቀጣዩ ዝግጅት ስንሻገር በዳካር ሴኔጋል በዚህ ሳምንት መግቢያ ላይ በተካሄደው የ2023 የአፍሪማ የሙዚቃ ውድድር ላይ ብዙ ኢትዮጵያን አርቲስቶች በተለያዩ የሙዚቃ ዘርፎች ላይ እየታጩ ሲሆን ሁለቱ እድል ቀንቷቸዋል። ካስማሰ ሰዋሰው በሚለው ዘመንኛ ስራው ምርጥ የምስራቅ አፍሪካ አርቲስት ተብሎ ሲሸለም፣ ሌላው የአፋን ኦሮሞ ዘፋኝ ጉቱ አበራ ምርጥ አፍሪካዊ ጃዝ ዘርፍ ተሸላሚ ሊሆን ችሏል። ሁለቱን አሸናፊዎች ለማነጋገር ሞክረን ነበረ። ለዛሬ ቀናን ግን ካስማሰን ማግኘት ነው። ኤደን ገረመውና ካስማሰ ያደረጉት ቆይታ በመቀጠል ይሰማል።
ካስማሰ በጣም ነው እንግዲህ የማመሰግነው ስላገኘው ደስ ብሎኛል። እንደምን አመሸ?
ሰላም ግዛሚ።
በሶስት የተለያዩ ዘርፎች አፍሪማ ላይ ተመርጠህ በአንደኛው እንግዲህ ሰዋሰው የሚለው የሙዚቃ ስራ የምስራቅ አፍሪካ ምርጥ የወንድ ሙዚቀኞች መካከል ተሸላሚ ሆነሃል። በቅድሚያ እንኳን ደስ አለ። እንዴት ነው ስሜት ሁን ላይ ያለ ስሜት ምን ይመስላል?
ያው ደስ የሚል ስሜት አለው። ያው እግዚአብሔር ይመስገን በዚህ በቅርብ ሁለት አመት መተን ደግሞ እንደዚህ መተዋወቅ መቻል ትልቅ ነገር ነው።
ጠብቀህ ነበር አሸንፋለሁ ብለህ? ምን ነበር የጠበቅከው ነገር?
ያው እንግዲህ በውስጤ የሚሰማኝ ነገር ነበር። የሆነ ስራ ከሶትማ አንድ አራታም ብዬ አስብ ነው
ያስበ
ነበር።
ዝግጅቱ እንዴት ነበር?
ያው እኔ በቦታው አልተገኘሁም ነበር። የኔ ባልደረባ ማራናታ ቪዲዮን ዳይሬክት ያደረገው እሱ በቦታው ተገኝቶ ነበር። እሱ የበለጠ ያሰላኝ ይችላል። እኔ በቪዲዮ ያየሁት በላይፍ ሁ እንግዲህ
መገኘት ያልቻልከው በምን ምክንያት ነበር?
በግል ስራ አልተገኘሁም።
አፊርማ እንግዲህ በአፍሪካ ካሉ እንደ ኮራ ካሉ ትልቅ ባሉ የሽልማት አይነቶች መካከል አንዱ ነው። ይሄ ለአንተ እንደ ወጣት አርቲስት ምን ማለት ነው?
ትልቁ ሀሳብ ያው ሀሳቤን ለማጋራት ነው። ሙዚቃም ሰብታይትል አለው እና እኔ ማነሳቸውን ሀሳቦች እንዲያዩት ብዬ ነው። ከዛም ከነሱ ጋር በምንሰራበት ጊዜ እኔ አንደ
እሺ፣ ስለተሸለመው ሙዚቃ ደግሞ እናንሳ። ሰዋሰው ነው የሚለው እና አሁን እንግዲህ እንዳልከው ሀሳብህን ማስተላለፍህ ነው እና እዛ ላይ በዋናነት ከሌሎቹ የሙዚቃ ስራዎቹ ለየት ብሎ ልታነሳ የፈለግከው ሀሳብ ወይም ያስተላለፍከው መልእክት ምንድን ነው ትላለህ?
በብዛት ሀሳብ የሚያተኩረው ያው እንግዲህ ፍቅር፣ ሰላም ላይ ነው። ቀናነት ሀሳቦች ላይ ነው አስተኩረው። እዛን ሀሳቦች ጠቅለል አድርጎ ለእነሱ ያሳላል ብዬ ያሰብኩት እና ሁላችንም ከአንድ ያው አንድ ቤተሰብ እንደሆነ እንድናስብ እርስ በርስ በደንብ ለመተዋወቅ ብዬ ነው ሀሳቡ ያነሱ ነው። አንድ ነን የሚለውን መልክ ለማሳየት ነው።
ፍቅር፣ ሰላም፣ ቀናነት የሚሉት ነገሮች አሁን የጠራሃቸው በጥበብ ስራ ውስጥ አብዛኛውን ጊዜ ማጠንጠኛዎችህ ናቸው። ልትመርጠው የቻልክበት ምናልባት ከዘመኑ ጋር ተያይዞ ነው የመረጥከው? ለምንድን ነው?
አሁን እነዚህ ሀሳቦች ብዙ ጊዜ ማብራራት የሚገቡ ነገሮች ናቸው። ገለጽ ቃሉ ያው እንጂ በቃ ሰፍን ሰላም እንዲኖር ፍቅር እንዲኖር ሁሉ ጊዜ እንጠረዋለን እና እናስባለን። ሀሳብ ያንን ሀሳብ ብዙ ጊዜ ያው በተለያየ እንግዲህ እይታ እያየን እለት እለት እንግዲህ እንቅስቃሴያችንን
ያሻሻለ እንደማለን ቢል
ምናልባት አሁን ያለንበትን ዘመን ብዙዎች እንደ ጨለማ ዘመን ወይም ደግሞ እንደ ሽግግር ዘመንም የሚወስዱታል። እንደ ሰዋት ያይ ነው የሽግግር ዘመን ብዙ ጊዜ ፍክት ብሎ ምን እንደሚፈጠር ወደፊት አይታይም። ግን ብዙ ለውጦች አሉ፣ ማህበራዊ ፖለቲካዊ ቀናም የሚባሉ አሉታዊም የሚባሉ ለውጦች አሉና አንተ ከዛ አንጻር ዓለምን ወይም ደግሞ አሁን ያለውን ዘመን እንዴት ታየዋለህ?
አሁን ያንን ዘመን እንግዲህ የመረጃ ዘመን ነው። ሀሳብ በአንድ ጊዜ ብዙ ቦታ እንዲዳረስ ማድረግ የሚቻልበት መንገድ ስላለ በተገቢ መንገድ ልንጠቀምበት ያው እንግዲህ በእኛ መልከታ ያለውን ነገር ሀሳባችንን ለዓለም ማስተዋወቅ ልንችል እንደ ኢትዮጵያዊ አርቲስት ያሰብኩት ላውጪ ሰዎች ሁልጊዜ ለዚህ ዓለም የራሳቸው እይታ አላቸው። ያንን እይታ ሲጋሩት ነው ሙሉ ዓለም የዓለም እይታ ይኖራል። እንደ አንድ ሰው እንደ አንድ የዚህ ዓለም ዜጋ ሀሳቤን በዚህ መልኩ አስተላልፋለሁ። እንግዲህ እነሱ ደግሞ የሚይዙትን ሁልጊዜ ያሳያሉ።
አሁን እንግዲህ በቅርብ ጊዜ ነው የመጣኸው። በቅርብ ጊዜ ግን ብትመጣም በጣም እጅግ ተወዳጅነትን አትርፈሃል። ከዛም በተጨማሪ ደግሞ አሁን ተጽዕኖ ከኢትዮጵያ አልፎ ወደ አፍሪካም እየተሻገረ ነው እና እንደው በአንተ መንገድ ለሚሄዱ ወጣት አርቲስቶች ምን ትመክራለህ? ያንተ ስኬት ምክንያቱ ምንድን ነው?
አንተ ባል ጥያቄ ነው፣ ግን አንተ ባል ስለም እኔ የራሴን ተሞክሮ ስናገር እኔ እንግዲህ በግሌ ያሳለፍኳቸውን ነገሮች የተሰሙኝ ስሜቶች ነው በሙዚቃ ውስጥ የምናገረው። ስለዚህ ሙዚቃ ውስጥ ያሉት ሀሳቦች ሰዎችን እንዲያነሳሳቸው ስለሆነ በዛውም የኔን ተሞክሮ ለማጋራት። ስለዚህ የራሴ የግል ተሞክሮ ስለሆነ ያው እንግዲህ ከሙዚቃውም ውጪ ማብራራት ይችላሉ ስለምሰራው ስራ ማለት። እነሱም እንደዛ አይነት መንገድ ቢያዩ ከጠቀማቸው ያው ይወስዱታል ብዬ አስባለሁ።
ሰዋሰው በሚለው ስራ ላይ አብረሃቸው ሙዚቃውን የሰራህባቸው ማህበረሰቦች አሉ፣ ሀመር፣ ዳስተነች እና ካሮ እንደሚሰኙ እዛው የሙዚቃ ቪዲዮ ላይ ገልጸኸዋል። እና መሀል ላይ የምትለው ነገር አለ፣ እኛ የናቅነውን ሌሎች ያከብሩታል ብለሃል። ምን ነበረ ሌሎች ሲያከብሩት ያገኘኸው? እኛ ንቀነው የነበረው እና ማንሳት ያለብን ያልከው ነገር ምንድን ነው?
በቦታው ስንሄድ ያው እንግዲህ ቪዲዮ የሚያሳየው ስንጎበኝ ያለው ነው እና እዛ ጌቶቹ የጌጣጌጦች ምናምን የተለያዩ ስራዎች ይሰራሉ እዛ በደድበት ማለት ነው። እዛ ለደድበት ላይ እነዚህ ቆርኪ የተለያዩ ነገሮች የወዳደቁ ነገሮች አንስተው ወደ ሆነ ጌጥነት ሲቀይሩት ይታያል። ከዛም ደግሞ ጊዜያቸውን ሲያሳልፉ አብሩ ይዘምራሉ፣ ይጫወታሉ። ያ ብዙ ጊዜ ከኛ ሙዚቃ ላይም አይታይም እና አብሮ መስራቱ ሀሳብ የተቀባበሉ ሲጫወቱ ማየት በጣም የሚገርም ነገር ነበረ። በሳ እነዛ ነገሮች እንዲያዩበት በሚል ነው የሴቶቹን ድምፅ እንግዲህ ያው ፕሮዲሰሩ ሆኖ ምክኑ አምላክ ሲሰራው የነሱ ዜማ ጨዋታ ነበረ ያንን ለማየት። ከዛም ደግሞ ድንበር የላቸውም እኔ ማህበረሰቦች ወደ ኬንያም ያልፋሉ፣ የእኛም ሀሳብ ድንበር የለውም። ስለዚህ ለምን እንደዚህ አይነት
ካስማሰን እንግዲህ በቀጣዩ አመት የት ይሆናል የት ይደርሳል ብለን እንጠብቀው። አሁንስ እጅህ ላይ ያሉ ስራዎች አሉ ወይ? ምን እያደረክ ነው ያለኸው?
ያው ይህን እንግዲህ ሙዚቃ ስንሰራ ህይወት መንገድ ነው። ስለዚህ አሁን እንግዲህ ስቱዲዮ ነው ያለው። ስለዚህ ሙዚቃ ሰራለን ስራውን ለማስወጣት ለማምጣት ለማቅረብ አሁ እንግዲህ ምክክር ያስፈልጋል። ጊዜ ሰተን ነው እና በየትኛውም አጋጣሚ ሙዚቃ ላወጣ እንደምንችል ይማቀው።
እሺ፣ የሚሰሙ አድማጮች ካላስቸገርኩ ከዚህ ከሰዋሰው ላይ አንድ ስንኝ ብትልልኝ ደስ ይለኛል፣ የማይከብድ ከሆነ።
ሰዋሰው በሰላም አለም ቸር ብሎ ማደር፣ በሰላም ሀገር ነፃነት፣ ፍቅር፣ ጤና ለሁሉም። ዘራ እንዳለም ዘራ እንዳለም።
እሺ፣ አመሰግናለሁ በጣም ካስማሰ። በድጋሚ እንኳን ደስ አለ። ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። አሁንም ቀጣዩ ዘመን ደግሞ የስኬት እንዲሆንልህ ነው የምመኘው።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። በመቀጠል ደግሞ መስፍን አራጌ ወደ ወሎ ይወስደናል። በዛ የተደረገ ዓለም አቀፍ የትምህርትና የባህል ፌስቲቫል ነበረ፣ እሱን ያስቃኘናል።
ከቀናት በፊት በተጠናቀቀውና መሰረቱን እንግሊዝ ያደረገው ቫይብራኒየም ሪሶርስስ ፋውንዴሽን ከወሎ ዩኒቨርሲቲ ጋር በመተባበር ወሎ የትምህርት የሳይንስና የባህል ዓለም አቀፍ ኮንፈረንስና ፌስቲቫል በሚል በተዘጋጀ መርሃ ግብር ላይ የታደሙት የሪቻርድ ኬርፔቲክ ፓንከረስት ልጅ ዶክተር አሉላ ፓንከረስት ወሎ ውስጥ ጎልብተው የዘለቁት የአንድነትና ተከባብሮ የመኖር ባህል ለሌላው የኢትዮጵያ ክፍል በአርአያነት የሚወሱ ናቸው ብለዋል።
ወሎ በባህል በጣም የበለጸገች ብዙ ታሪክ ያላት ብዙ የታዋቂ ቦታዎች መቅደላ የምትገኝበት፣ ላሊበላ የሚገኝበት በርካታ እሴቶች በርካታ የቱሪስት መዳረሻዎች ያላትና በጣም ታዋቂ የሆነች አካባቢ ናትና ወሎ በብዙ መልክ ተምሳሌት አርአያ ሆና ልትቀርብ ትችላለች ብዬ አምናለሁ። ለምሳሌ የተለያየ ሃይማኖት ያለበት አካባቢ አንድ ላይ የመኖር ባህል እስካለ ድረስ እሱን ማንጸባረቅ እና እንዴት ያ እንደሆነ በምን መልክ ሰዎች መግባባት እንደቻሉ በልዩነትም እያሉ አንድነት የሚፈጠርበት ሁኔታ የሰው ባህልና ታሪክ እየተከበረ እያንዳንዱ የህብረተሰብ አካል የራሱን ድርሻ የሚያቀርብበትን ሁኔታ መረዳትና ያለውን ሁኔታ ማጥናትና መፈተሽና ማቅረብ ግዴታ ያለብን ይመስለኛል።
በወሎ ዩኒቨርሲቲ የታሪክ ምሁሩ ዶክተር አሰፋ ባልቻ በበኩላቸው ወሎ ለመደበኛው የሰላም ማስከበርም ሆነ የፍትህ ስርዓት አጋዥ የሆኑ የዳበሩ ባህላዊ የግጭት አፈታት ስርዓቶች ያሉበት፣ በተለያዩ የእምነት ተከታዮች ዘንድ ተከባብሮ የመኖር እሴት የጎለበተበት፣ የተለያዩ ቋንቋዎች የሚናገሩ የህብረተሰብ ክፍሎች በህብር የሚኖሩበት አካባቢ እንደሆነ ይገልጻሉ።
ዳር በደል ሲደርስ ለምሳሌ ዩኒቨርሲቲ ወዳጃው ለሴቶቹ በተለይ ከ60 አመት በላይ የሆኑና ራሳቸው እንትን ያደረጉ ሴቶች አንድ ላይ ይሰባሰቡና ወደ አገር አስተዳደሩ ይመጣሉ፣ ወደ ጠቅላይ ግዛቱ ይመጣሉ። እንደራሴው መስማት እስኪችሉና መተው ምን ሆናቸዋል ብለው እስኪጠይቁ ድረስ ወዳጃው ያደርጋሉ።
ጸሎት ማለት ነው።
በጋራ ጸሎቱ ላይ ጥያቄዎቻቸውን ያነሳሉ። እንግዲህ ተብሪድ በላው ተብሪድ ይሁን ይላሉ፣ መጥፎው ነገር ይብረድ እንደማለት ነው። ፍትህንም አብረው ይጠይቃሉ። በዛ መካከል ምንድነው ጉዳያቸው ተብሎ ሲባል ያው የተበደለው የመጡበት አካባቢ እና ምናምን ነው። እዚህም ያሉት ዩኒቨርሲቲዎች ይደባለቃሉ፣ አብረው ነው የሚሆኑት፣ አይከለከልም። አላፊ አግዳሚውም የሚፈልጉን ነገር ያቀርባል፣ ቡና ይሰጣቸዋል፣ ሌሎች ነገሮችን ያቀርባል፣ የሚበሉትን ያቀርባል፣ የመሳሰሉትን ያደርጋል። ከዛ በኋላ አነጋግሯቸው የተበደሉትን የሆነውን የተፈጠረውን ነገር ተናግረው እንን አዳምጦ መፍትሄ እንሰጣለን የሚል መልስ ካልያዙ በስተቀር አይነሱም። ከዛ
ሰሜን ወሎ ገጠር አካባቢ ተወልዶ ከ7 ዓመታቸው ጀምሮ ሳዑዲ አረቢያ ያደጉትና በኢትዮ አረብ ግንኙነት ዙሪያ በተለያዩ የአረብ ሀገራት ከ3 አስርት ዓመታት በላይ በማስተማር ላይ የሚገኙት ፕሮፌሰር አደም ካሚልም በተለይ በገጠሩ የወሎ አካባቢ የሚገኙ የእስልምና እምነት ምሁራን ዑለማዎች ኢትዮጵያዊ ማንነት የሚንጸባረቅባቸውና ለአረበኛው ስነ ጽሁፍ መጎልበት አስተዋጽኦ ያበረከቱ ስራዎችን መስራታቸውን ታሪክና መረጃ ያጣቅሳሉ።
ጅቡቲ ሚኒሊክ ሆቴል የሚባል አለ። ሚኒሊክ ሆቴል ተቀምጨ አንድ የፈረንሳይ ተወላጅ ሆነ ፈረንሳዊ እዛ ሆቴል ተቀምጦ በአስተርጓሚ ነው በአጋጣሚ የተረዳሁት። ከዚህ በከሚሴ በኩል በግመል እየተጫኑ የሚሄዱ በአጀም የተጻፈው በተለይ የገጠር ዑለማዎች ሰነድ ድርሰት። የገጠር ዑለማዎች እንግዲህ የተማረ የሚሰማና የማይጽፍ የማያነብ ህብረተሰብ ነበር ይዞ የነበረው አርብቶ አደር ሳተሩ። እሱን ለማስተማር በአካባቢው ቋንቋ አድርገው ፊደሉን በአረበኛ አድርገው ነው የጻፉት። አጀም እንለዋለን። ያንን እየሰበሰቡ በግመል እየጫኑ ይወስዳሉ። ጅቡቲ ይቸበቸባል በርካሽ ዋጋ። አስተርጓሚ አምጥቼ ጠየቁት። የሰጠኝ መልስ አንድና አንድ ነበር። እኔ የጥናትና ምርምር ሴንተር አለኝ አለኝ። ፈረንሳይስ ባሪስ ተባባሪ ለንደን አለው፣ ተባባሪ አሜሪካ አለው፣ ተባባሪ ጀርመን አለው። እንደዚሁ የጥናትና ምርምር ሴንተሮች ለምን ትኩረት አደረጋችሁ እዚህ ላይ አልኩት። አሁን እስልምናውን ኢትዮጵያ ውስጥ ስንፈልገው ገጠር ውስጥ ነው ያገኘ ነው፣ ከተማ ውስጥ አይደለም። ይሄን ነው የሰጠኝ ራሱ እንግዲህ ከራሱ ምስክርነቱ ነው። ገጠር ውስጥ ነው ያገኘ ነው። ስለዚህ የገጠር ሊቃውንቶች እንዴት እስልምናውን ሊያቆዩ ቻሉ? ሰነ ጽሁፋቸውስ ምን ይመስል ነበር? ያንን እያጠናን እየወሰድን ነው ነበር ያለኝ። ማለት አጀሙን እንዳለ ሰብስበው ወሰዱት። የኔ ቅርስና ታሪኬ አሁን ጀርመን ገባ እንግሊዝ ገባ ወደፊት ፍለጋ እንደገና ወደነኛ ሀገር ልናመራ ነው ማለት ነው።
የሃይማኖት ተቋማት መንግስታዊ አደረጃጀቶችና ዩኒቨርሲቲዎች ሀገራዊ ቅርሶችን ማስጠበቅ ታሪካዊ ኃላፊነታቸውን እንዲወጡ አሳስበዋል ፕሮፌሰር አደም። በሌላ በኩል ዶክተር አሰፋ ባልቻ በወሎና አካባቢው የሚገኙ ባህላዊ ሴቶች አልጎለበቱም፣ በአንጻሩ እንደነዚህ አይነቶቹ ሴቶች ከማስፋፋት ይልቅ ጥላቻና ልዩነቶችን በህዝቦች መካከል የማስፈን ምልክቶች ከቅርብ ዓመታት ወዲህ በስፋት እየተስተዋሉ ነው ብለዋል። በተለይ ፖለቲከኞች የልዩነት ምንጭ ሆነዋል ሲሉ ይወቅሳሉ።
ለምሳሌ እኛ ሀገር የምናቃቸው ከአንድ ጎሳ ወደ ሌላ ጎሳ ወይም ከአንድ አካባቢ ያለ ሰው ወደ ሌላ አካባቢ ሰው ወዳለ ግጦሽ መሬቴ ውስጥ ገባህብኝ አልገባህብኝ፣ ጉድጓዱ ውሃ ያነካህብኝ እንዲህ አደረክብኝ ምናምን የሚሉ የተለመዱ ይሄ የጎረቤታማ ጠቦች አሉ። እነሱ የሚፈቱበት የራሱ መንገድ ነበረው፣ አሁንም አለ። እነሱን ራሳቸውን ፖለቲሳይዝ አደረጓቸውና ይሄ ክልል ከዚህ ብሔረሰብ የዚህ ቋንቋ ተናጋሪ ከዚህ ቋንቋ ተናጋሪ ጋር ግንኙነት የለውም አብሮ አልኖረም፣ እንደውም ወረራ ነው፣ እንትና የሚባለው ጎሳ ወደኛ ሀገር መጥቷል፣ እንትና ተናጋሪ የሚባለው ቋንቋ ወደዚህ አካባቢ ሰፍሯል ምናምን እየተባለ የሚነገሩ የፖለቲካ ኤሊቶቹ አስበውት እንኳን የማያውቀውን አይነት ጭቆና እንደደረሰበት አድርጎ እያጋነኑ በማውራት ህዝብና ህዝብ ማጣላት ካልሆነ በስተቀር እኔ ለእርቅና ለሰላም የሚሰራ የፖለቲከኛ አይቼም አላውቅም፣ ሰምቼም አላውቅም። አብሮ የኖረ በሰላም የኖረና በራሱ የራሱን መንገድ የራሱን እሴት ተጠቅሞ ባህላዊ መንገዶቹን ተከትሎ ሲኖር የነበረ ሰላማዊን ህዝብ አሁን የፖለቲካ መሳሪያ ተደርጎ አንዱ በአንድ ላይ እንዲነሳ፣ እንዲጋደል፣ ደም እንዲቃባ፣ እንዲዘራረፍ የተደረገበት ያለበት ጊዜ ነው። የመቶ ዓመት የሁለት መቶ ዓመት ወሬ እያወራህ የዛሬን ማስረሳት፣ ዛሬ መድረስ የሚገባንን ቦታ ትተን ወደ ኋላ እየተጎተትን ዛሬ ወደ 18ኛው ነገ ወደ 17ኛው ከነገ ወደ 16ኛው እያል አዳምና ሆኖ ተፈጠሩበት ቦታ ልንገባ ትንሽ ነቀረ።
ዶክተር አሉላም በወሎ የሚዘወተሩትን ጨምሮ በሌሎች የኢትዮጵያ አካባቢዎች የሚስተዋሉ በርካታ ጠቃሚ ባህላዊ እሴቶች በሚገባቸው ልክ አልተዋወቁም ባይ ናቸው። ሙከራዎች መኖራቸውን በመጠቆም
የኢትዮጵያ ህዝብ በርካታ ባህሎች እንዳሏት እንደዚሁም የታሪክ በጣም የበለጸገች ሀገር እንደመሆኗ እስካሁን ድረስ ይሄ በዓለም አቀፍ ደረጃ ብዙም አልታወቀም። የኢትዮጵያ ጥናትና ምርምር እስካሁን ድረስ 21 ዓለም አቀፍ ጉባኤዎች አካሄዷል። እነዚህ በውጭ ሀገርም በኢትዮጵያም በአዲስ አበባ በድሬዳዋ በመቀሌ ተካሄደዋል። ግን አሁን በአማራ ክልል እስካሁን ድረስ አልተካሄደም እና የወሎ ዩኒቨርሲቲ እንደዚህ አይነት ዓለም አቀፍ ጉባኤ የመጀመሪያ ጊዜ በማካሄዱ የአካባቢውን እሴቶች ለማስተዋወቅ ታሪኩንም ባህሉንም ብዙም በሌላ አካባቢ ያልታወቀ እንኳን በዓለም አቀፍ ደረጃ ጠቃሚ አይነት ጉባኤ ነው ብዬ አምናለሁ።
በኮንፈረንሱና ፌስቲቫሉ ላይ የሁለተኛ ደረጃ ተማሪዎች የትምህርት ውድድር፣ አገር አቀፍ ሂሳብ ኦሎምፒያድና የፈጠራ ስራዎች ውድድር፣ የባህል ትርኢትና የፎቶግራፍ ኤግዚቢሽን የተካሄደ ሲሆን ከሀገር ውስጥ በተጨማሪ የፈረንሳይ፣ የአሜሪካና ስዊድን ምሁራን ተሳትፎ አድርገዋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አብራችሁን ስለቆያችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። ዛሬ ምሽት አብረናችሁ ቆይተናል። የነገ ሰው ይበለን። ደህና ደሩ።